የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ሰኞ መጋቢት 21 2012 ዓመተ ምህረት ምሽት ከያዝናቸው መሰናዶች ጥቂቶቹን እናስተዋውቃችሁ።
አልፎ ብቻ ጉሮሮዬ ላይ የሆነች ነገር ሰማታለሁ። የሆነ ብንብን የሚል ነገር ወደ ሳል ይቀየርብኝ የሆነ ስሜት ሰማዋለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት። እሷ ብቻ ነች
ምግብ በመስራት ያ በፊት እንደምታደርገውን ነገር አቆማለች። ያው ምንም ነገር አትሰራም ቤት ውስጥ ልጃችንም ያው የሚያስፈልጋትን ነገር ያኔ ያለውኝ እኔ እሰራለሁ። የዚህ ላይ የሰነው የተቀመጠው
በጣሊያን ሚላን ከተማ በኮሮና ቫይረስ መያዛቸው የተረጋገጠው ወይዘሮ ሳራ ሚካኤል ቀድማችሁ የሰማችኋቸው ሲሆኑ፣ ተከትሎ የሰማችሁት ደግሞ ባለቤታቸውን በማስታመም ላይ የሚገኙት አቶ አሸብር ተገኑ ናቸው። ዘገባለን።
ሐኪሞቹና ነርሶቹ በሽተኛ ሳይሆኑ ራሳቸውን መከላከል የሚችልበት ክፍል በጣም እጥረት አለ እና እነሱ ነገሮች ስላለ ሐኪሞቹም የመያዝ ቻንሳቸው በጣም ጨመረ ነው ያለው። ተይዘዋል። ከኔ ውስጥ ኮሊጎቼ ተይዘው ቤት ይተኛሉ፣ ሆስፒታል ይገባሉ፣ አይሲዩ ውስጥ ይገባሉ።
ዶክተር ጽዮን ፍሬውን የሰማችሁት በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም ናቸው። የህብረተሰብ ጤና ባለሙያ በኮሮና ዩኒቨርሲቲ ረዳት ፕሮፌሰር እና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪም ናቸው። ጠቃሚ መረጃ ሊያካፍሉን አብረውን ያመሻሉ። ለሰኞ ምሽት የስፖርት መሰናዶ ማለን አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የራዲዮ ፕሮግራማችንን የምናስደምጣችሁ ከየቤታችን ሆነን ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አለ። አሁን ለአጫጭር ዜናዎች ከኤደን ገረሞ ጋር ብተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 ደረሰ። የኢትዮጵያ ህብረተሰብ ጤና ሳይንስ ድርጅት በዛሬው ዕለት በበሽታው የተጠቁ ሁለት ተጨማሪ ሰዎች መገኘታቸውን በፌስቡክ ገጹ ላይ አስታውቋል። በቫይረሱ መያዛቸው የተረጋገጡት ግለሰቦች በአማራ ክልል በባህር ዳር ነዋሪ የሆኑ የ37 ዓመት ሴትና በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳሜ ነዋሪ የሆኑ 32 ዓመት ወንድ ኢትዮጵያዊ መሆናቸውንም አስታውቋል። አስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ አንደኛዋ ታማሚ መጋቢት 10 ቀን ከዱባይ እንዲሁም ሁለተኛው ታማሚ መጋቢት 12 ቀን ከአሜሪካ የገቡ ናቸው። በአሁን ሰዓት ሁለቱም ታማሚዎች በአማራ ክልል የለይቶ ሕክምና መስጫ ማዕከል የሕክምና እርዳታ እየተደረገላቸው ይገኛል። ህብረተሰቡ የበሽታውን ስርጭት ከግምት ውስጥ በማስገባት መከላከያ መንገዶችንና ከመንግስት የሚተላለፉ እርምጃዎችን ትኩረት በመስጠት እንዲተገብር ኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት በፌስቡክ ገጹ ላይ አሳስቧል። በኬንያ በኮሮና ቫይረስ የተጠቁ ሰዎች ቁጥር 50 መድረሱን የሀገሪቱ መንግስት በዛሬው ዕለት አስታውቋል። የኬንያ ጤና ጥበቃ ወረርሽኙ የተስፋፋው በቫይረሱ የተጠቁ ሰዎች ተገቢ ጥንቃቄ ባለማድረጋቸው መሆኑንም ገልጿል። ይህን ዘገባ ያደረሰን ገልሞ ዳዊት ነው። አብዛኛው የዓለማችን ክፍል ኮሮና ቫይረስ መዛመትን ለመክታት በአካል ተራርቆና እንቅስቃሴውን ገድቦ በሚገኝበት በአሁኑ ሰዓት፣ በተወሰኑ የዓለማችን ክፍሎች ግን ይህን መተግበር ፈጽሞ አዳጋች ይሆናል። ከነዚህም በዋናነት ተጠቃሽ የሆኑት በሊቢያ የሚገኙ ከአቅማቸው በላይ በሰው የተጨናነቁ የስደተኛ ማቆያ ጣቢያዎች ናቸው። እነዚህ የስደተኛ ማቆያ ጣቢያዎች የንጹህ ውሃ አቅርቦት የሌላቸውና በአንድ ክፍል ውስጥ በደርዘን የሚቆጠሩ ሰዎች የሚኖሩባቸው ሲሆን እንደ ኮሮና ባሉ በንክኪ የሚተላለፉ ቫይረሶች አንዴ ከገቡ በብርሃን ፍጥነት እንደሚዛመቱ ባለሙያዎች ይገልጻሉ። በለንደን ተቀማጭነቱን ያደረገው የሰብአዊ መብት ተሟጋች ጠበቃ የሆኑት ጁሊያ ትራንቺና እንደገለጹት የኮሮና ቫይረስ በእነዚህ ስደተኛ ካምፖች ውስጥ ከተዛመተ የምናየው ዘግናኝ እልቂት ይሆናል ብለዋል። በሊቢያ የስደተኞች ካምፕ ውስጥ የሚኖሩ የስደተኞች ቁጥር በትክክል ባይታወቅም ዓለም አቀፉ የስደተኞች ድርጅት ግን በግምት ከ700 ሺህ እስከ 1 ሚሊዮን የሚሆኑ ስደተኞች እንዳሉ ይጠቁማል። ባለፈው አመት በግንቦት 2019 ዓ.ም ካምፖቹን የጎበኙት የድንበር የለሽ ሐኪሞች ቡድን አባላት እንደገለጹት በስደተኛ ካምፖች ውስጥ የተስፋፋው የቲቪ በሽታ ከቁጥጥር ውጪ ሊወጣ እንደሚችል የገለጹ ሲሆን ይህም ከመሆኑ በፊት ካምፖቹ እንዲዘጉ እንደጠየቁ የድርጅቱ የሊቢያ ቢሮ ዋና ስራ አስፈጻሚ የሆኑት ሳሻ ፓቲዮ ለአሜሪካ ድምጽ ሬዲዮ አስታውቀዋል። የምዕራብ አፍሪካዊቷ ሀገር ማሊ ዜጎች በትላንትናው ዕለት ለፓርላማ ምርጫ ድምጻቸውን ሲሰጡ ውለዋል። ሎትሮ በእስላማዊ አሸባሪዎች አሉታዊ ተጽዕኖ ስር የነበረው ምርጫ ዘንድሮ የኮሮና ቫይረስ ስጋት ተጨምሮበት ሲከናወን ውሏል። የምርጫ ጣቢያዎቹ ከመከፈታቸው ጥቂት ሰዓታት ቀደም ብሎ የአገሪቱ የጤና ባለስልጣናት የመጀመሪያውን በኮሮና ቫይረስ ሳቢያ የተከሰተ ህልፈት ያሳወቁ ሲሆን በጥቅሉ በአገሪቱ በኮሮና ቫይረስ የተጠቁ ግለሰቦች ቁጥርም ወደ 20 ከፍ ብሏል። በትላንትናው ዕለት በተደረገው ምርጫ ከሁለት ዓመታት በፊት በሰኔ ወር 2018 ይደረጋል ተብሎ ታቅዶ የነበረ ቢሆንም በሰሜናዊና ማዕከላዊ ማሊ ባለው የሰላም መደፍረስ ምክንያት በተደጋጋሚ ሲሸጋገር ቆይቷል። አካባቢውም ላለፉት ጥቂት ዓመታት ከአልቃይዳና አይሲስ ጋር ቁርኝት ያላቸው ታጣቂዎች ቁጥጥር ስር መቆየቱ ይታወቃል። በትላንትናው ምርጫ መራጮች ለ147 የብሔራዊ ጉባኤ መቀመጫዎች የሚወዳደሩ ተመራጮችን ሲመርጡ የዋሉ ሲሆን ሁለተኛ ዙር ምርጫ እንደ አውሮፓውያን አቆጣጠር በመጪው ወር ሚያዝያ 19/2020 እንደሚከናወን ታውቋል። በአሜሪካ ሀገር በኮሮና ቫይረስ በጣም የተጠቃችው የኒውዮርክ ስቴት የኮሮና ቫይረስ ህመምተኞችን ለማከም እንዲረዱ በማሰብ 70,000 የሃይድሮክሲ ክሎሮኪን እንዲሁም 10,000 የአዚትሮማሲን እና 750,000 የክሎሮኪን መድኃኒቶችን ለሙከራ ተቀብላለች። እንደ አውሮፓውያን አቆጣጠር መጋቢት 22 ቀን 2020 ዓ.ም የኒውዮርኩ አገረ ገዢ በሰጡት ጋዜጣዊ መግለጫ ፕሬዚዳንት ዶናልድ ትራምፕ በመድኃኒቱ ላይ ተስፋ ጥለውበታል፣ እኛም ሁላችንም ተስፋ አድርገንበታል ሲሉ ተደምጠዋል። ኤደንን ለዜናዎቹ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን መሰናዷችንን ነው፣ የሰኞ ምሽትን። አሁን ወደ ቀዳሚው ዘገባችን እንለፍ። ምንም አይነት የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የተባሉ በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምጽ ገለጹ። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው እንደሚያገለግሉ ገልጸው ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው በኮቪድ መያዛቸው በመታወቁ ምክንያት እንደሆነም ተናግረዋል። በአሁኑ ሰዓትም በመኖሪያ ቤታቸው ተለይተው መቀመጣቸውን ነግረውናል። ሚላን የሚገኙት ወይዘሮ ሳራንና ባለቤታቸው አቶ አሸብርን በስልክ አነጋግረናቸዋል። በተከታዩ ዘገባ ሙሉ ትሰሙታላችሁ። ወይዘሮ ሳራ ሚካኤል በከተማ ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የአስር ዓመት ሴት ልጅ እናት ናቸው። በኮሮና ቫይረስ መያዛቸውን ከማወቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ።
ቫይረስ መያዝን ያወቅኩት እኔ ምንም አይነት ስሜት የለኝም፣ ራስ ምታት የለኝም። እንደውም ጧጧት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ ራሱ ምንም አይነት ትኩሳት እኔ ላይ አይታይም። ስቲል ነው ትኩሳቴ 35 ነው። ስለዚህ እዛው ሪፓርቱን ያለበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ ቀጥታ ምን አደረጉ? ወደ ነርሶች፣ ረዳቶች፣ ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ጀበር ካምፖኔ። ያ ካምፖኔ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆኔ ተገኘ ማለት ነው እንጂ ካምፖኔው ባይደረግ ኖረ ምንም አይነት ስሜቱ የለኝም።
ምን ማለት ነው ካምፖኔ? ሆኖች
ካምፖኔ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ ፈሳሽ።
እሺ።
በምራቅ ከላንቃስ ላይ ነው የሚገኘው። ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ ኔጋቲቭ ነሽ የሚሉሽ።
ስለዚህ አንቺ
መርመር እኔ ፖዘቲቭ ሆኜ ተገኘ ማለት ነው።
ከትኩሳት ውጭ ሌሎች ስሜቶች አልነበሩሽም?
ምንም አይነት ስሜት አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር እሰማታለሁ። የሆነ ብን ብን የሚል ነገር ወደ ሳል ይቀየርብኝ የሆነ ስሜት እሰማዋለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት ይሰማኛል።
ከዛ በኋላ ምን ኮዚቲቭ ሞኒ ሲታወቅ ምን አደረግሽ?
በቃ ምንም አላደረኩም። እቤት ውስጥ ለብቻ ከቤተሰቦች ሳልገናኝ ከባሌና ከልጄ ጋር ነው የምኖረው። ከነሱ ሳልገናኝ ለብቻ ኢዞላሜንት ለብቻ ተከልለሽ ትቀመጫለሽ። ያለ በለዚያ እነሱንም ልትበቲ ስለምትች ምክንያቱም በንግግር መሀል ለ15 ቀን
ወይዘሮ ሰአራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ።
ሳላቅ አፍንጫዬን ልመታ እችላለሁ፣ ሳላቅ አይኔን ላሽ እችላለሁ። ያን ሰዓት ቫይረሱ በእጄ ላይ ይኖራል፣ በር ሊነካ ይችላል፣ የተለያዩ ነገሮች ሊነካ ይችላል። ያን ሰዓት ለቤት ስላሉ ሰዎች አስተላልፋለሁ። ያንን ለመጠንቀቅ ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ የምጠቀምበትን ሳህን ቤተሰቦች ባሊ ወዲያውን ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው የሚያጥበው። እና እነሱ ሰርተው ያቀብሉኛል፣ እዛ ውስጥ ሆኜ እጠቀማለሁ።
ለብቻሽ አንድ ክፍል ውስጥ ነሽ አለሽ?
ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለሁ፣ ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለሁ፣ እገናኛለሁ። ግን በተቻለ መጠን ከነሱ አጠገብ መሆን የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ።
ባለቤትሽ ልጅሽ ተመረመሩ?
አሸፍናለሁ። እነሱ አልተመረመሩም፣ ምክንያቱም ምንም አይነት እስቲል ነው ስሜቱ የላቸው።
አንቺም እኮ ስሜቱ የለኝም ብለሽ ነበር።
እኔም ስሜቱ ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል፣ ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱም ምርመራ አያደርጉላቸውም። ለብቻቸው 15 ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። 15 ቀን ከሆነ ድነሻል፣ ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ምናልባት ወደፊት ድጋሚ እነሱንም ለምርመራ ይጠሯቸው ይሆናል።
አላስጨነቀሽም ልክስ ታውቂ?
በጣም እውነት ለመናገር በጣም ያስጨንቃል። ቤተሰብ የመረበሽ ስለማልፈልግ ብቻ አዘጆ ከወስጀባቸዋለሁ። ትንሱ ያልፋል፣ ቀላል ነው እላቸዋለሁ። እነሱላም ለመጉዳት ነው፣ ምክንያቱም ኦሬዲ አለኝ። ስለዚህ ብጨነቅም ማመጣው ለውጥ የለም። ራሴን አስጨነቄ ቤተሰቤን ከመረበሽ ውጭ ለዛ ስል ምንም አልና፣ ውስጤ ግን አለኝ። ዜና በመሰረቱ ማዳመጥ አልፈልግም። ዜና ሳዳመጥ የሆነ የሚረብሽኝ ስሜት አለ። ከመስሪያ ቤታችንም አንድ ስራ ባልደረቤን አጥተናል። ከበሽተኞችም አንድ በሽተኛ አጥተናል። አሁንም ገና በውጊያ ላይ ያሉ አሉ። ለገና ለመዳን ላለመዳን በመጥፎ ሁኔታ ላይ የሚገኙ አሉ። እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው።
የስራ ባልደረበሽን ያጣሹ እዛው ነው? እዛ ሚላን ውስጥ ነው?
ስራ ባልደረቤ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደም ዕለት እንትን የዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ጀባኒ አተናል ከዚህ ዓለም በመተለይቷል የሚል ጻፉልን ማለት ነው።
ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ።
አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ፣ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ መለሳለሁ፣ ግን አንዱ ፖዚቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አድርጋለሁ ማለት ነው። ግን አንድ ነገር አለ እዚህ ጋር፣ የተያዘ ሰው ተመልሶ አይዞም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትናንትና ነው ከትናንት ወዲያ ታማ ድጋሚ ገባች አሉኝ። ስራ አቋርጠው ወደ ቤቷ ሄደች አሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘ ተመልሶ አይዞም የሚል ነገር እኔ ራሴው ወደ ስራ ተመልሼ ኔጋቲቭ ከሆንኩኝ ተመልሼ እገባለሁ። ተመልሼ የምገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። ኮቪድ-19 ወይም ኮቪድ-19ን ለመዋጋት ከፊት የሚቆሙ የሕክምና ባለሙያዎች በአሁኑ ወቅት በከባድ የስራ ጫና ውስጥ ይገኛሉ። በተለይም ደግሞ የበሽታው ስርጭት የበዛባቸው እንደ ኒውዮርክ ባሉ ከተሞች የሚሰሩ ባለሙያዎች እለት እለት እየጨመረ በመጣው ታማሚና በመከላከያ መሳሪያዎች እጥረት ምክንያት ለኮቪድ-19 ተጋላጭ ሆነዋል። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም፣ የህብረተሰብ ጤና ባለሙያ፣ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ ናቸው። በአሁኑ ሰዓት በኒውዮርክ ስላለው የቫይረሱ ስርጭትና የኢትዮጵያ ህዝብ ከዚህ ምን መማር እንዳለበት አንስተዋል። ኤደን ገረመው እንደሚከተለው ታሰማናለች።
ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የህብረተሰብ ጤና ባለሙያ ናቸው። ኒውዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ-19 ጋር ግብግብ ከገጠመች ሶስተኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በደወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረጅም ሰዓት የህክምና አገልግሎት በኋላ ስብሰባ ተጨምሮበት ቢያደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለ መጠየቃችንን ጀመር። ዶክተር ጽዮን ከኮቪድ-19 በፊት የነበራቸውን የቀን ውሎ እንደዚህ ያነሳሉ።
አሁን የኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖችን ልንገራችሁ። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን 8 ሰዓት፣ 10 ሰዓት፣ 12 ሰዓት ነው የምሰራው በቀን ውስጥ ይለያያል። እና አሁን በስምንት ሰዓት ሺፍት ውስጥ በቀን ሜይ ቢ 3-4 ፔሽንት ኖርማሊ አያለው። ከኔ ስር ደግሞ የሚሰሩ ሬዚደንቶች አሉ፣ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው። ከእነሱ ጋር ይሰራለሁ እና እናያቸው ሰዎች ምናልባት ከመግባቱ ምናልባት በቀን ውስጥ 2-3 ቢሆን ነው ማለትም ጽኑ ህመም ማለት በተለያየ ምክንያት ወይ ስትሮክ ይሆናል ኦር የልብ ድካም ይሆናል። በጣም በጣም በቃ ከሞት አፋፍ የደረሱ ሰዎችን በቀን የምናየው ምናልባት 2-3 ቢሆን ነው። አሁን ግን እዛ የሳምንት ነገራችሁ እችላለሁ። የኮቪድ ፔሽንት የነበረኝ 2 ፔሽንት ናቸው። ግን ይህን ሳምንት ወዲያ በነበረኝ ቀን ላይ የኮቪድ ፔሽንት ብቻ ሳይሆን የኮቪድ ፔሽንት ሆኖ ጽኑ ህመማን ደግሞ የሆነው 12 ነበረ። እዛ ውስጥ 8ቱ መተንፈስ አልቻሉ መተንፈስ የሚያግዛቸው ቱቦ አስገብተን ሳንባቸው ቬንትሬተር ማለት ነው እንደዛ ወደ አይሲዩ ጽኑ ህመማን ክፍል እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማንም የበሽተኛ ቁጥር ብዛትም 4-5 ይህ ቁጥር ደግሞ ኔክስት ዊክ 4-5 እንደሚጨምር ፕሪዲክት እየተደረገ ያለው። ሆስፒታላችን ሞልተዋል ማለትም አይሲዩ ስለሞላ ሌላ ጊዜ ለኦፕሬሽን ሰርጂ የሚጠቀሙት ፍሎሮች በጠቅላላ ለጽኑ ህሙማን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ ሚያስ የነበሩት ወደ ኢንፔሽንት ዋርድ ማለትም በሽተኛ የሚያድርበት ክፍሎች ሆነዋል።
ይሄ ግብግብ ከጎናቸው ያሉትን ስራ ባልደረቦቻቸውን እየወሰደ ወደ ድካም፣ ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሀሳብ ውስጥ የሚከታቸው ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የራሱ ሚና አለው ይላሉ።
በጣም ደግሞ ኤምፋሳይዝ ማድረግ የሚካወስ ያለውና ችግር ሐኪሞቹና ነርሶቹ በሽተኛ ሳይሆኑ የሚጠቀሙበት ራሳቸውን መከላከል የሚችሉበት ኮስ በጣም እጥረት አለ እና እነሱ ነገሮችን ስላለ ሐኪሞቹም የመያዝ ቻንሳቸው በጣም ጨምረ ነው ያለው። ተይዘዋል። ከኔ ውስጥ ኮሊጎቼ ተይዘው ቤት ይተኛሉ፣ ሆስፒታል የገባዋሉ፣ አይሲዩ ውስጥ የገባዋሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሐኪሞቹና ነርሶቹ ቁጥር እያነሰ መካከል እየታመመ እየወጣ ስለሆነ እና ይሄ ቁጥሮች ግራም በቀኝም በሁለትም በኩል ለውጡ ሄልትኬር ፕሮፌሽናሎችንም በሽተኞችንም በጣም እያጠቀ እና በጣም የሚያስደነግጥ መልኩ እየጨመረ ነው። ሌላ ጊዜ በስምንት ሰዓት ሽፍት አንዴ ለምግብ ወጣለውኝ ወደ ባዝሩም አንዴ ሁለት ልወጣ እችላለሁ፣ ወይ ቡና ነገር ለመጠጣት ጅስት ወስዳለሁ። 10 ሰዓት ትናንትና አንዴ ምግብ ሳልበላ አንዴ ውሃ ሳልጠጣ አንዴ ሽንት ቤት ሳይት ነበር የዋልኩት። ምክንያቱም ገና ቁጭ ለማለት ስንል ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው የምወደው። ስራዬ እንደዚህ ቀን እንኳን መታደለም በየቀኑ የኮቪድ ብቻ ተሸንሳ የመኪና አደጋ ከሞት አፋፍ ሰው ላይ ደረሰ ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው ማምነው። እግዚአብሔር ሰጠ ስጦታ እና በጣም ደስ ብሎኝ ነው የምሰራው። እንደዚህ ስራ ሁሌ በዚህ ሰዓት ደግሞ በጣም ደስ ብሎኝ እሰራለሁ። ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ኖር ጫና ነው ያለው። ግን ምንድን ነው ይሄ አሁን ኒውዮርክ ውስጥ የዛሬ 3 ዓመት ትልቅ ሳንዲስቶ የሚባለው መጥቶ ነበር እና በመጣ ጊዜ ቶሎ ይሰራል እና ከዛ የሆነ ሰዓት ላይ እያገገመ ነው የሚሄዱ። ይሄ ግን እየጨመረ ነው የሚመጣው። ማለትም ዛሬ በቃ ሰርቼ ነገ ትንሽ ቀዝቀዝ ይልና ሳይሆን ቁ እና ከዚህ በላይ የሚመጣው ከዚህ በላይ ሊያደክመው እንደሚችል እያወቅን ነው የምንገባው እና ግን በየቀኑ ደግሞ የባሰበት የተፈጥሮ አደጋ ማለት ነው የምታይ ስትገቢ ትናንትና ካየሽ በላይ የበለጠ ህዝብ የበለጠ ሆኖ የምታየው። ማንኛውም ማለት የፈለገው ሰው በመናገዝ ዋቀቀለ ቤት ቆዩ እሱም ብቻ ነው የምጠይቀው። ሁላችሁ ማለትም የትም ሀገር አሜሪካም ሆኑ ኢትዮጵያም ሆኑ እዚህ በላይ እንዳይባባስ፣ ሌላ ሐኪም ሌላ ዶክተር ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛ የምናርፍበት ቀን እና ቁጭ ብለን ወደ ኖርማል ቤትናችን የምንመለስበት ቀን ያፈጥንል። አሁን ኒውዮርክ ውስጥ ሎክዳውን ተብሎ የዛሬ 3 ቀን አስቀመጡት፣ ግን ብዙ የተንቀሳቀስ ነበር እና ኮንሰፕቱ ያልገባው ሰው በእኛ ሀገር ብቻ ሳይሆን በብዙ በዓለም ላይ ነው። ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰ እና ገና አንድ ሰው አልሞተን ተብሎ ገና የድንጋጤ ሞድ ላይ ያልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ እንፈልገው። በዛ እናስብ።
ይሄ በሽታ መድኃኒት እንዳልተገኘለት እና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቸኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን እባካችሁ አርፋችሁ እቤታችሁ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።
ኤደንንም እንግዳዋንም ዶክተር ጽዮን ፍሬውንም ላካፈሉን መልእክት እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን።
ህጋዊ የመኖሪያ ፈቃድ የሌላቸውና በጅቡቲ ይኖሩ የነበሩ በሳምንት ማለቂያም ወደ ኢትዮጵያ መግባት ተከልክለዋል።
ወደ ድሬዳዋ የመጡት ተመላሾች ከህብረተሰቡ ተለይተው በድሬዳዋ ዩኒቨርሲቲ አስፈላጊውን ክትትል እየተደረገላቸው ተብሏል። ባለፈው ሳምንት 814 ኢትዮጵያውያን ከጅቡቲ በሚገኝ የጉምሩክ መጋዘን የነበሩ ዛሬ
114 ተመላሾች ጀምሮ 175ቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከህብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል።
ከጅቡቲ እንደመለሱ ተደረጉ ወገኖቻችን መጋቢት 17 ነው እንደ ድሬዳዋ የተረከብናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ 6 ተጨምሮ ወደ 820 ነው የተረከብነው። መጋቢት 18 ደግሞ በርካታ ከ10 በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ 1475 ወገኖቻችን ተረክበናል። በፊት ያው ከከተማ መውጫ 4 ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍናቸው። ቁጥራቸው በርከት ስላለ አሁን ሙሉ ለሙሉ ከመጋቢት 19 ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረናቸዋል። አሁን እኛ እያደረግንላቸው ያለው ያው ማቆያ ቦታ አስቀምጠናቸዋል። በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ነው ያለው። የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለው። ሌላውም የጤናም የጸጥታና የደህንነት አገልግሎትም እየተሰጠ ያለበት ሁኔታ ነው ያለው። ከኛ ጋር የሚቆዩት ያው የ14 ቀን ቆይታ ነው የሚኖራቸው። አሁን 15 ቀን ከኛ ጋር አሉ። ከ9 ቀን በኋላ ያው በድሬዳዋ መስተዳድርና ከአጋር ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎችንም አሁን እያዘጋጀን ያለንበት ሁኔታ ነው።
ሌሎች 400 የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ አስታወቁት አቶ አርቢ። እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደ የትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል የአስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮ የኮሚኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጡ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር በአውሮፕላንና በመንገድ ትገናኝ የነበረ ቢሆንም በአሁኑ ሰዓት 3ቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ለዘገባው እናመሰግናለን። አድማጮች፣ ሰዓቱ አሁን የስፖርት ነው። ሀብታሙ ስዩም ከሲልቨር ስፕሪንግ ሜሪላንድ፣ ግርማቸው ከበደ ደግሞ ከአዲስ አበባ የምሽቱ መሰናዶ ይዘውላችኋል።
እናመሰግናለን ጽዮን። የኢትዮጵያ ስፖርት ቤተሰብ ሀገሪቱ የኮሮና ቫይረስ ስርጭትን ለመመከት
የምታደርገውን ጥረት የሚያግዝ ልግስና ያሳየ ነው። የአዲስ አበባው ዘጋቢያችን ግርማቸው ከበደ ስለዚህ ጉዳይ የሚያጋራን ይኖረዋል። ግርማቸው እንዴት አመሸህ?
እንደምን አመሸህ ሀብታሙ? የኢትዮጵያ ስፖርት ቤተሰብ ጠቅላይ ሚኒስትር አብይ አህመድ ያቋቋሙትን የብሔራዊ ገቢ አሰባሳቢ ኮሚቴ ለመደገፍ ከመጀመሪያዎቹ ቀናት ጀምሮ በስፋት እየተንቀሳቀሰ ነው የሚገኘው። መጀመሪያ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ የኮሮና ቫይረስ ርጭትን ለመክታት ለመከላከል ለተቋቋመውና ገቢ ለሚያሰባስበው ብሔራዊ የገቢ አሰባሳቢ ኮሚቴ 1 ሚሊዮን ብር ሰጥቷል። ከዚህ ውጪ ደግሞ የፌዴሬሽኑ ፕሬዝዳንት ኮማንደር ደራርቱ ቱሉ በግሏ 200,000 ብር ለግሳለች። ከዚህ ውጪ ኃይሌ ገብረስላሴም የእርዳታውን ከሰጡት መካከል አንዱ ነው። ኃይሌ ገብረስላሴ 27 ክብረ ወሰኖችን የሰበረ ከዚህ በፊት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ያገለገለ እንደሆነ እናስታውሳለን። እሱ ደግሞ የስፖርት ውድድሮች ሩጫዎችን በሚያዘጋጀው ታላቁ ሩጫ በኢትዮጵያ በኩል 500,000 ብር ለግሷል። እንዲሁም ደግሞ በሌሎች ሁለቱ ድርጅቶቹ በኩል በእያንዳንዳቸው 500,000 በአጠቃላይ 1.5 ሚሊዮን ብር ድጋፍ አድርጓል ለብሔራዊ የገቢ አሰባሳቢ ኮሚቴው። እነዚህ እንግዲህ በጣም ትልልቅ የሚባሉት ናቸው። ከዚህ በተጨማሪ በየአካባቢው ያሉ ክለቦችም ድጋፍ እንቅስቃሴ እያደረጉ ነው የሚገኙት። ለምሳሌ የወልቂጤ ከተማ የእግር ኳስ ክለብ ለጉራጌ ዞን የብሔራዊ ገቢ አሰባሳቢ ኮሚቴ ድጋፍ አድርጓል። የኮሮና ቫይረስን ለመከላከል እንዲቻል ከ500,000 ብር በላይ ነው የወልቂጤ ከተማ ድጋፍ ያደረገው። ከተማው የክለቡ ለየት የሚያደርገው ግን ተጫዋቾቹ ደሞዛቸውን ቀንሰው ነው ለዚህ እርዳታ እንዲውል ያደረጉት ማለት ነው። ከዚህ በተጨማሪ ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ለአዲስ አበባ ከተማ አስተዳደር የገንዘብ እርዳታ አድርጓል። አሁን ከትላንትና ጀምሮ ደግሞ እየተሰራ ያለ አንድ ነገር አለ። ይሄውም የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር በአዲስ አበባ ስታዲየም በአይነት የእርዳታ ድጋፍ እያሰባሰበ ነው የሚገኘው። ስለዚህ የንጽህና መጠበቂያ፣ በቶሎ የማይበላሹ ምግቦች በእርዳታ መልክ ስቴዲየም እየተሰበሰቡ ነው የሚገኙት። እስከ ነገ 11 ሰዓት ድረስም ይሄ እርዳታ የመሰብሰቡ ሂደት እንደሚቀጥል የፕሮፌሽናል ተጫዋቾች ማህበር ተናግሯል። እና እርዳታዎቹ በስፖርት ቤተሰቡ ዘንድ እየተካሄዱ ነው ያሉት። ከዚህ በፊት ደግሞ ክለቦች እና ደጋፊዎቻቸው በጋራ ሲሰሩ ቆይተዋል። የተለያዩ እርዳታዎችን በመስጠት ለምሳሌ የንጽህና መጠበቂያዎችን አቅም ለሌላቸው ሰዎች በመስጠት እንዲሁም ደግሞ ሰዎች በተደጋጋሚ እጃቸውን እንዲታጠቡ ለማለማመድ በሚል በተለያዩ አካባቢዎች ላይ ደጋፊዎች ቦታዎችን አዘጋጅተው ብዙ ሰው በዛም አካባቢ የሚያልፉ ሰዎች እንዲታጠቡ ያደርጉ ነበር እና ይህንንም በተደጋጋሚ ሲሰሩት ቆይተዋል። ያው የኢትዮጵያ ስፖርት እንደምታውቀው ሀብታሙ፣ አሁን ሁሉም ነገር ባለበት ቆሟል። በቅርብ ጊዜም ወደ ውድድር የሚመለስ አይመስልም። መንግስትና የጤና ሚኒስትር ወደ ውድድር እንዲመለስ እስኪፈቅዱ ድረስ ማለት ነው። እርዳታዎቹ ግን እንደቀጠሉ ናቸው።
አሁን ደግሞ እስቲ ያጫጭር የዓለም የስፖርት ወሬዎችን እናሰማችሁ። ዓለም አቀፉ የኦሎምፒክ ኮሚቴ የጃፓን ኦሎምፒክ የሚደረግበትን አዲስ ቀን ቆርጧል። በዚህ መሰረት የጃፓን 2021 ኦሎምፒክ በኢትዮጵያ አቆጣጠር ሐምሌ 16 2013 እንደሚጀመርና ነሐሴ 2 2013 ደግሞ እንደሚጠናቀቅ ዛሬ ይፋ ተደርጓል። ከጥቂት ወራት በኋላ እንደሚደረግ ተጠብቆ የነበረው የውድድር መድረክ በኮሮና ቫይረስ መዛመት ምክንያት ለቀጣይ ዓመት መተላለፉ ይታወሳል። እንዲህ ያለ ክስተት ሲፈጠር ይህ በዘመናዊ ኦሎምፒክ ታሪክ የመጀመሪያው ነው ተብሏል። የዓለም ማራቶን ኃያሉ ኤልዩድ ኬፕቹጌ ኮሮና ቫይረስ የፈጠረውን መጉላላት በመልካምነት ሊጠቀምበት እንደሚችል ተናግረዋል። ከሮይተርስ ጋር ቆይታ ያደረገው ኬፕቹጌ የጃፓን ኦሎምፒክ መደረጊያ ጊዜ መተላለፉን በሰማ ወቅት ለድንጋጤና ለተስፋ መቁረጥ ተዳርጎ እንደነበረ ገልጿል። የኋላ የኋላ ግን ያለበገርነት ስሜቱ እንደተመለሰ አውስቷል። ከኮሮና ቫይረስ ጋር የገባነውን ፍልሚያ በድል እናጠናቅቃለን ብለዋል። ተግዳሮቶችን በመስበር የሚታወቀውና በብዙሃን ዘንድ የዓለማችን ምርጥ ሯጭ የሚሰኘው ኬፕቹጌ ሙሉ ማራቶን ከሁለት ሰዓት ባነሰ ጊዜ በመሮጥ የመጀመሪያ የሆነው አትሌቱ የኦሎምፒክ ጨዋታዎች መተላለፍ ወደ ልምምድ ዳግም ለመግባት ከብዙ ኃይል ጋር ዳግም ለመመለስ እንደሚጠቀምበት ተናግረዋል። ሲሆን የዛሬ የስፖርት ስንቃችን ይህ ነበረ። ወደ አንቺ እንመለስ።
ሀብታሙንና ግርማቸውን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት።
Tune in, right on the VOA, second half an hour or more.